ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ታህሳስ 19 2014 ዓ.ም ሰንበት ነው። ዛሬ ምሽት ቀጣዮቹ ጉዳዮች ይሰማሉ።
ለተለጂዮስ ኑሯችን ነው። ባሰሪዎቻችን ቤት ውስጥ በወንዳ ሰሪዎቻችን በታክሲ ሹፌሮች መንገድ ላይ በላስፈላጊ ሁኔታ እንነካለን።
ሰማችኋት? እኛ ለኛ በስደት የተባለው ማህበር መስራች ባንቺ ምርን ነው። በመካከለኛው ምስራቅ ለሚኖሩ ኢትዮጵያውያን መብት ጥብቅና የሚቆመው ተቋም ስለከወናቸው ሰሞንኛ ጉዳዮች ቆየት ብላ ታጫውተናለች።
በጣም ሲረጠም ድምድ ያላቸው ሰዎች አሉ፣ ኢንዱክት ስራ ያላቸው የሌላቸው። እና እነዚህ ሰዎች የት እንደሚገኙቸው አሰሪዎች ብዙ ጊዜ አያውቁም። ብዙ ጊዜ ደግሞ እንደዚህ አይነት ስራዎች ቴምፖራሪ ታስክ ናቸው።
አሁን ደግሞ የሰማናት በዛዊት አድማሱን ነው። በዛዊት ፍሪላንስ ስራ የተሰኘ ስራ ፈላጊ ወጣቶችን ከቀጣሪዎች የሚያገናኝ አውታር መስራች ናት። እሷም እንዲሁ የምሽት እንግዳችን ናት። እኒህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ይመራለው። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። አይደን በቀለ
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል? የኢትዮጵያ መንግስት ጦርነትና በግጭት ጉዳት ለደረሰባቸው ዜጎች ለመልሶ ማቋቋም የ5 ቢሊዮን ብር ተጨማሪ በጀት አዘጋጀ። በገንዘብ ሚኒስቴር የሚመራው የመልሶ ማቋቋም ሴክሬታሪያት ራስ አስፈጻሚ ኮሚቴ ታህሳስ 15 ቀን 2014 ዓ.ም የመጀመሪያውን ውይይት ባደረገበት ወቅት የገንዘብ ሚኒስቴር ክቡር አቶ አህመድ ሺዴ በገንዘብ ሚኒስቴር የተዘጋጀው የ5 ቢሊዮን ብር ተጨማሪ በጀት ለሚኒስትሮች ምክር ቤት መቅረቡን ያስታወቁ ሲሆን ተጨማሪው በጀት የህዝብ ተወካዮች ምክር ቤት እንዳጸደቀው በቀጥታ ወደ ስራ እንደሚገባ አልክቷል። መንግስት ከሚመድበው መነሻ በጀት በተጨማሪም ከልማት አጋሮች በተለይም ደግሞ ከዓለም ባንክ ለመልሶ መቋቋሙ ከፍተኛ የሆነ የገንዘብ ድጋፍ እንደሚጠብቅም ሚኒስትሩ አስታውቋል። መረጃውን ያገኘነው ከገንዘብ ሚኒስቴር የፌስቡክ ገጽ ላይ ነው። በፖለቲካ እሰጥ አገባና መቋሰር ውስጥ ያሉት ሁለቱ የሶማሊያ ከፍተኛ ባለስልጣናት በሀገሪቱ ለከይ ተስበው በነበረውና በዘገየው ምርጫ ምክንያት በድጋሚ ውዝግብ ውስጥ ገብተዋል። ይሄም ሌላ የፖለቲካ ቀውስ ያመጣል ተብሎ የሚጠበቅ ሲሆን ዓለም አቀፉ ማህበረሰብ የምርጫ ሂደቱን ለማሳለጥ ሁለቱ አካላት እንዲወያዩ ጥሪ አድርጓል። በተለምዶ ፎርማጆ በመባል የሚጠሩት የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ፣ ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ በሶማሊያ እየተካሄደ ያለው ምርጫ በመመሪያው መሰረት እንዲካሄድ እያደረጉ አይደለም በማለት በትላንትናው ዕለት ማገዳቸው የሚታወስ ሲሆን ይህን ተከትሎም ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት ሁኔታውን መፈንቅለ መንግስት ሲሉ ጠርተውታል። የሀገሪቱ መከላከያ ትዕዛዝ ከኔ ይቀበላል፣ ለሚከተለው ነገር ሁሉ ፕሬዝዳንቱ ኃላፊነት ይወስዳሉ ሲሉ ጠቅላይ ሚኒስትሩ ተናግረዋል። ይህ ሁኔታ ታዲያ በሀገሪቱ እየተካሄደ ያለውን ምርጫ ከማጓተቱም በላይ በሶማሊያ ተጨማሪ የጸጥታ ስጋት እንዳይፈጠር ተሰክቷል። ዓለም አቀፉ ማህበረሰብም የምርጫ ሂደቱ ለማሳለጥ ሁለቱ አካላት እንዲወያዩ ጥሪ አድርጓል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትላንት ሌሊት በትዊተር ገጻቸው ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርን ሐሳብ ያስተዋወቁ ሲሆን ዩናይትድ ስቴትስ በተፈጠረው ሁኔታ ስጋት ውስጥ መግባቷና ሁለቱ ባለስልጣናት በአስቸኳይ ተሰብስበው እንዲመክሩና የተጀመረውን ምርጫ በተሳለጠ ሁኔታ እንዲፈጽሙ ሀገራቸው ድጋፍ እንደምታደርግ አስታውቀዋል። የሶሪያ ብሔራዊ የቴሌቪዥን ጣቢያ እስራኤል ከሜዲትራኒያን ባህር ላይ በመሆን የተኮሰችው ሚሳኤል ላታኪያ የተሰኘውን የሶሪያ ወደብ መምታቱንና ይህን ተከትሎ በተፈጠረ የእሳት አደጋም ከፍተኛ የሆነ ጉዳት እንደደረሰ አስታወቀ። ሳና የተሰኘው የሶሪያ ብሔራዊ የዜና ጣቢያ ሚሳኤሉ ትላንት ማክሰኞ ወደቡ ላይ የነበሩ ኮንቴነሮች ላይ ማረፉን አስታውቋል። ላታኪያ የሶሪያ ዋና የንግድ ወደብ ስትሆን ይሄ የእስራኤል ጥቃት በወር ውስጥ ለሁለተኛ ጊዜ የተደረገ ነው። እስራኤል እንደ አውሮፓውያን አቆጣጠር 2011 ዓ.ም በሶሪያ እርስ በርስ ጦርነት ከተጀመረበት ጊዜ አንስቶ እጅግ ብዙ ጥቃቶችን ፈጽማለች። እስካሁን ድረስም እስራኤል በተናጠል የሚደረጉ ጥቃቶችን በተመለከተ ማብራሪያ ባትሰጥም፣ ነገር ግን በሶሪያ የኢራን ኃይል እንዳይኖር ለማድረግ በኢራን ኃይሎች የሚደገፉ የመርከብ ጭነቶችን ኢላማ እንደምታደርግ ግን አረጋግጣለች። በመጨረሻም ዩናይትድ ስቴትስና ሩሲያ በመጪው ጥር ወር ላይ የኒውክሌር ኃይል ቁጥጥርንና በሩሲያና ዩክሬን ድንበር አካባቢ ያለውን ውጥረት በተመለከተ ውይይት ያደርጋሉ ተብሎ ይጠበቃል። የዋይት ሀውስ የደህንነት ምክር ቤት ቢሮ ቃል አቀባይ ለጋዜጠኞች በሰጡት ቃል ሁለቱ አካላት እንደ አውሮፓውያን አቆጣጠር በመጪው ጥር 10 እንደሚገናኙና በቀጣዩ ቀናትም ከውይይታቸው በኋላም የኔቶ የቃል ኪዳን ሀገራት እንዲሁም ከአውሮፓ ህብረትና ከሩሲያ ጋር ውይይት እንደሚደረግ አስታውቀዋል። አድማጮች ለማክሰኞ ምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
Bambino B-O-A.
ቀደም ገረመውን አመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚቀርብ ወጣቶችን የሚመለከት ልዩ መርሃ ግብር ነው። አሁን ወደ ቀዳሚ ጉዳይ እንሻገር። እኛ ለኛ በስደት በተለይ በሊባኖስ የሚኖሩ ኢትዮጵያን ሰራተኞችን የሚመለከት እንቅስቃሴ የሚታወቅ ማህበር ነው። ሀገሪቱ ለሰራተኞች የተመቸች ህግ እንዲኖራት ከመጠየቅ ጀምሮ ኢትዮጵያውያን ላይ ያተኮሩ የመብት ረገጣዎች እንዲቆሙ ይሟገታል። ወደ ሀገራቸው ለመመለስ የሚደረጉ ጥረቶችንም ያስተባብራል። ከሰሞኑ ደግሞ ስደተኞችን ሊያግዙ የሚችሉ አዳዲስ ጉዳዮችን ከውኗል። ይህን የተመለከተ የተወሰኑ ጥያቄዎችን ለማነሳሳት የማህበሩን መስራች ወደሆነችው ባንቺ ምር ደውለናል። ባንቺ የጾታ ጥቃት ግንዛቤን በተመለከተ ሲሰጡ ስለሰነበቱ ስልጠናዎች ቀድማ ትነግረናለች።
እንግዲህ የጾታ ጥቃትን በተመለከተ ያው ከ2018 ጀምሮ ይሄንን ወርክሾፕ ስንሰጥ ነበር በተለያየ ፕሮግራማት ማለት ነው። አሁን ደግሞ ያው ሞዴ ሁሉንም አገር ዜጋ ባካተተ መልኩ ማለት ነው። የጾታ ጥቃት እኔም የሰብዓዊ ሰራተኛ በነበርኩበት ወቅቱ በየጊዜው የዕለት ተዕለት ህይወት ኑሯችን ነው። በአሰሪዎቻችን ቤት ውስጥ፣ በወንድ አሰሪዎቻችን፣ በታክሲ ሹፌሮች፣ መንገድ ላይ ባላስፈላጊ ሁኔታ ሀራስ እንደረጋለን፣ ባላስፈላጊ ሁኔታ እንነካለን። የተለያዩ አቢዩዚቭ የሆኑ ቃላቶችን በመጣጣም ሀራስ እንደረጋለን እና ይሄ ነገር ተለት ምናሳልፈው የሁላችንም ለት ይችላልው ሊባኖስ ውስጥም ሆነ በተለያየ መካከለኛው ምስራቅ ምንሰራ ሴቶች ህይወታችን ስለሆነ ለተለት ምናሳልፈው ችግር ለተለት ምገጥመን ጥቃት ስለሆነ ያው አወርነስ ማረጉ ማውራቱ ሶሊዳሪቲ ማግኘቱና እንዲሁም ደግሞ ሴቶች ራሳቸው እንዴት አድርገው እንደሚላከ ማስተማሩ እና ልምድ መቀያየሩ ዊ ፋንድ ኢት በጣም አንገብጋቢ ሆነ ማለት ነው ለሴቶች ህይወታችንም ለራሳችንም ጭምር።
እንግዲህ እንደሚታወቀው በተለይ የአረብ ዓለም በዚያ ለምኖሩ ኢትዮጵያን ሰራተኞችም ሆነ ሌሎች ውጭ ሀገር ሰራተኞች የማይመቹ ህጎች የተዘረጉበት ቦታ ነው። መሰረታዊ መብቶቻቸው የሚያስከብሩበት ሁኔታም የጠበበ ነው። ይህን ስልጠና ከወሰዱ በኋላ በዕለት ተዕለት ፈተናቸው ወቅት በምን መልኩስ ነው ሊተገብሩት የሚችሉት? ስልጠናውን ወሰዱ፣ ይሄ ሲጣስ ጾታዊ ጥቃት መሆኑን ተገነዘቡ፣ በየዕለት ኑሯቸው ውስጥ ሊተገብሩበት የሚችሉበት አፍታ ወይም ክፍተት አለ ወይ?
እንግዲህ ከህግ አኳያ የለም ነው ምልህ። ምክንያቱም በ2021 የሊባኒስ መንግስት የሊባኒስን ሴት የስራ ቦታ መንካት ወይንም ደግሞ መንገድ ላይ ሀራስ ማድረግ ያው ወንጀል ነው ለሊባኒስ ሴት። ግን ይሄ ህግ ዶሜስቲክ ወርከሮችን ወይንም ማይግራንትን አላካተተም። ያው አይዲያ እዚህ አመት ላይ የጀመርንበትም ደግሞ ይህንን ህጉን ትንሽ ቻሌንጅ ለማድረግ እና ለፓርትነሮቻችን ጋር ሆነን የሊባኒስ መንግስትን እኛን የሚያካተትበትን ህግ ፑሽ ለማድረግ ነው ማለት ነው። አንደኛው ሪዝናችን የህግ ከለላ እንድናገኝ ማለት ነው። ሁለተኛው ደግሞ በርግጥ ትልቅ ሜጀር ለውጥ ይመጣል በያላስም ሶሳይቲው ላይ አካውንታቢሊቲ ሳይኖር ወይንም ደግሞ አዌርነስ ሳይኖር ለሊባኒስ ህብረተሰብ። ግን እኛ ደግሞ ሴክሹዋል ሃራስመንት ምን እንደሆነ፣ ጾታዊ ጥቃት ምን እንደሆነ ወይንም ደግሞ በምን መልኩ ሪስፖንድ ማድረግ አለብን ይሄ ነገር ሲደርሰን የሚለው ማወቁ ለራሳችን ትልቅ እንትን አለው። ለምሳሌ ባስ ውስጥ ወይንም ትራንስፖርት ውስጥ አንድ ሰው ሃራስ ቢያረገን ወይንም ቢነካን ኖርማሊ ማይ ኦን ፐርሰናል ኤክስፒሪንስ ከማልቀስ ውጪ ወይንም ደግሞ ታክሲን ከመውጣት ውጪ በአግባቡ ላይክ መናገርን ወይንም ደግሞ ላይክ በምን መልኩ ራሴን ዲፌንድ ማድረግ አለብኝ የሚለውን ነገር ነው አላቅም ነበር እስከማር ድረስ። ያንን ፓወር ማድረግ ለሴቶቹ ትልቅ ለውጥ አለው። ኖዊንግ መጀመሪያ ሴክሹዋል የጾታዊ ጥቃት ምንድነው፣ በምን መልኩ ሪስፖንድ እናረጋለን የሚለው ማለት ነው። ያው ከኛ በኩል ጠቃሚ ለላለው ማወቁ በምን መልኩ ራሳችንን ዲፌንድ እንደምናረግ ማለት ነው። በርግጥ ለሁሉም ይሰራል ማለት አልችልም። አንዳንድ በጣም ኤክስትሪም የሆነ ነገሮች አሉ በእኛ አቅም ዲፌንድ ልናረግ ወይንም ልንከላከል መብታችን ልናስከብር ማንችልበት አትሊስት ይቀንሷል ብዬ አስባለሁ። በህጋዊ መልኩም ደግሞ ያው we try in our base ትንሽ ፑሽ ለማድረግ ማለት ነው ኢንክሉድ እንድንሆን ማለት ነው ህግ ውስጥ ላይ የሊባኒስ ሎ ላይ።
ከዚህ በተጨማሪ ወደ ሀገር ቤት የተመለሱ በአረብ ሀገራት ውስጥ የሰነበቱ ወይንም የቆዩ ወጣቶች የሙያ ትምህርት ስልጠና እንዲያገኙ የጀመራችሁ ጥረትም አለ። ጥረታችሁ ምን ላይ ደረሰ? ምን ያክል ሰዎችን እስካሁን ድረስ ለማስተማር ለቁም ነገር ለማብቃት ተስቻላችሁ?
እንግዲህ በ2020 እና በ2021 መጀመሪያ አካባቢ ላይ ከ600 በላይ እህቶቻችንና ጻናቶችን ከሊባኖስ ማህበራችን የውይት ኪቶቻቸውን ችሎ ወደ ሀገር አስገብቷል። እንግዲህ ከነዚህ ውስጥ በጣም vulnerable የሆኑትና especially ብቻቸውን ሆነው ልጆችን ያሳድጉ እናቶችን በመምረጥ ያው ሁሉም መቼም ከችግር ነው የተመለሰው። ሊባኖስ በጣም ብዙ ችግር ያለበት ሀገር ነው። ነገር ግን ያው ልጅ ይዘው ሀገራቸው ገብተው እንደገና ወደ ሌላ አረብ ሀገር በመመለስ ልጆቹም ቋንቋ መማይችሉ አሉ፣ ምግቡን ያለመዱ አሉ፣ አየሩን ያለመዱ አሉና ያለናት አገር ውስጥ እንዳይቆዩ በሚል ያው ቅድም ያለነሱን እየሰጠነው ወደ 20 አካባቢ እናቶችን በ2021 መጀመሪያ መስግብን ያው እነሱ ተመረቀዋል ማለት ነው። በልብስ ስፌት፣ በዲዛይን፣ በልብስ ዲዛይን፣ በጸጉር ስራ መስተንግዶና በኩኪንግ ማለት ነው። እንግዲህ ያው በ2022 ደግሞ መጀመሪያ ላይ እንግዲህ ያው በርካታ የሆኑ ተማሪዎችን ያው እየመዘገብና ያለ ነው ሌላ ለማስተማር ማለት ነው። በ2001 ፕሮግራማችን ግን 20 የሚሆኑ እናቶችን ወደ 11 የሚሆኑ ህጻናቶችን ነው ማለት ነው ያስተማርነው።
ሊባኖስ እንግዲህ በርካታ ኢኮኖሚያዊና ፖለቲካዊ ችግር ያለባት ሀገር ናት። በዚያ የሚኖሩ ትውልደ ኢትዮጵያውያን ያሁኑ ሁኔታ ምን ይመስላል? ነገሮችን ለማስተካከል የሀገሪቱ መንግስት በዚያች ሀገር ውስጥ ያሉ ሰራተኞችን መብት እንዲያስከብርና በሰብአዊ መብታቸው ልክ መንቀሳቀስ እንዲችል ምን ለማድረግ አስባችኋል ወደፊቱ?
እንግዲህ ያለበት ሁኔታ በጣም አስቸጋሪ ነው። አሁን ለጊዜው የተለያየ ችግር ስላለ ሀገራችንም የተለያየ ኮቪድም ስላለ እኛም በጣም በስራ ስለተወጠረን ያው ትንሽ ካምፔኑም ቀዝቀዝ ስላለ የልብነን ችግር የጠፋ ይመስላል። ነገር ግን ችግሩ ስቲል አሁንም አለ። ሁለት አይነት ችግሮች አሉ። ለምሳሌ እዛው ያለው ህብረተሰብ ኮንትራክት ቤት እየሰራ ያለው ደሞዝ እየተከፈለው አይደለም። በየቀኑ የሚወጡ ልጆች አሉ፣ በየቀኑ የሚጣሉ ልጆች አሉ። ኢትዮጵያኖች ብቻ ሳይሆን የተለያየ አገር ዜጎችም ማለት ነው። እንዲሁም ደግሞ ደሞዝ የሚባል በቃ መክፈል ያቆሙበት ሁኔታ አለ። ያው የሀገሪቱ አንደ በፊቱ የነበረው ችግር አሁን ብሶ የአሜሪካ ዶላር 1500 ሊባኒስ ሊራ እንደነበረ አሁን አንድ የአሜሪካ ዶላር 23000 ሊባኒስ ሊራ የገባበት ሁኔታ አለ። ሶ የሊባኒስ ሰዎች አይደለም ደሞዝ የሚከፍሉበት የሚበሉትም ስትራግል ያደርጉበት ባለበት ሁኔታ ያው ሰራተኞቻቸውን ወይ ወደ ሀገር ነው አይልኩን ወይ ነው እዛው መክፈል አይችሉ በመሃል ላይ ልጆቹ ቁጭ ብለው እድሜያቸውንና ጊዜያቸውን እያቃጠሉ ይገኛሉ። ሌላው ደግሞ ይሄው እንደዚሁ እንዳለ እንደ አዲስ የሚመጡ ልጆች አሉ ከኢትዮጵያ ማለት ነው። በሱዳን በተለያየ ቦታ ላይ ያደረጉ የሚገቡ ልጆች አሉ አሁንም ማለት ነው በዚህ ችግር ላይ። ሶ ችግሩ እንደሆነ እንዳለ እንደከፋ ነው። የሊባኒስ መንግስት ምንም የወሰደው እርምጃ የለም። ይሄን በተመለከተ ያው እንዳለን አለን እኔ ምን ችለውን እየደገፈን የተለያየም ሰውም የሚችለውን ያደረገ እንዳለን አለን። እንግዲህ
በሊባኖስ ውስጥ የሚገኘው የኢትዮጵያ ኤምባሲስ በእናንተ ስራ ላይ ወይም በእናንተ እንቅስቃሴ ላይ ምን አስተዋጽኦ እያደረገ ነው? በምን መልኩስ እያገዘ ነው ሁኔታዎችን ለማሻሻል?
እንግዲህ የ2020 ሰፕተምበር ላይ አብዛኞቻችሁ በነበረው ችግር ላይ አዲሱ አምባሳደሩ ከመምጣቱ በፊት ያው የነበረን ችግር ነው አንመዘግብም፣ ኃላፊነት አንወስድም፣ መንገድ ላይ ለተኝት ልጆች ተጠያቂ አይደለንም እንዲህ አይነት ነበር ባቶ አክሊል ጊዜ ማለት ነው። አሁን አቶ ተመስገን ከመጡ በኋላ ያው ብዙ ነገሮች ተቀይሯል። እኛም ሊሴፋሴ በመንፈልግበት ሰዓት ነው ሰው መድበው የኛ ሊሴፋሴ የሚያስተናግድ ወይንም ደኒጆች ሲመጡ በራቸውን ከፍተው ሊሴፋሴ በአግባቡ በመስጠት ልጆችን በመመዝገብ እንዲሁም ደግሞ ያው ተመዝግቦ የሚሄዱት ልጆች ክስም የተለያየ ነገር ያላባቸው ልጆች ያው እኛ ጋር በመጠየቅ የተለያየ ልጆች በመጠየቅ ያው ተብብራቸውን በራቸውን ከፍተው እኛንም ሆነ የተለያየ ማህበራትን የልጆችንም እያስተናገዱ ይገኛሉ። ይሄ ምናልባት ምንም ላይመስል ይችላል፣ ግን ለኛ ትልቅ የሆነ አስተዋጽኦ ነው። ለምን በ2020 አካባቢ መጀመሪያ ገንዘቡ ሳይጠፋ ልጆቹን መሳፈር ይፈልጉ በረንዳ ላይ ተኝተው ያው ኤምባሲው አይመለከተኝም በማለቱ ብዙ ልጆች ነበሩ እየተንገላቱ ያሉት። በመጠለያችን ያለች ልጅ ራሷን እስከማጥፋት ብዙ አይነት ነው ችግር የገጠመን የነበረው። አሁን ይሄ ችግር እግዚአብሔር ይመስገን ተቀርፎ በምንፈልገው ሰዓት ሊሴፋሴ ያው በማግኘት አንዳንድ ድጋፎችን በምንፈልግበት ሰዓት ያው ኤምባሲው ለኛም ሆነ ለተለያዩ ኤንጂኦዎች የሚጠየቁትን ነገር ጋሽ ተመስገን ያው በአግባቡ ፕሮቫይድ ያደረጉ ነው። አልፎም ተርፎም በምን ነው ላግዛችሁ፣ ምንድን የጎደለው በሚል ያው ይጠይቃሉ። እውነት ለመናገር እንግዲህ ለአሁኑ ያለንበት ሁኔታ ይሄን ይመስላል።
ባንቺመር እኛ ለኛ የተሰኘው በመካከለኛው ምስራቅ ለሚኖሩ ኢትዮጵያን የሚሟገተው ማህበር መስራችና ኃላፊ ነሽ። ስለ ማህበሩ የቅርብ ጊዜ አስተራውስ ስላናገርሽን በእጅጉ አመሰግናለሁ። መልካም ቀን ይሁንልሽ።
አመሰግናለሁ ለኔም።
እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉና አመሰግናለን። ወደ ቀጣዩ ዘገባ እንሻገር። በዛዊት አድማሱ ለረጅም ጊዜ መንግስታዊ ባልሆኑ ድርጅቶች ውስጥ የሰራችው ወጣት ናት። በሰራችባቸው ተቋማት ውስጥ ለአጫጭር ጊዜዎች የትርጉም፣ የተለያዩ መረጃዎች ሰብሳቢ ጥናትና ሌሎች ስራዎችን ስታከናውን ቆይታለች። በስራው ወቅት የገጠማትን ችግር በማየትም በቅርቡ ፍሪላንስ ስራ የተሰኘ ተቋም ከፍታለች። ኤደን ገረመው ከቤዛዊት ጋር የነበራት ቆይታ እንደሚከተለው ይሰማል።
እውቀታቸውን፣ ጤናቸውን፣ ልምዳቸውን ሸጠው የትርፍ ሰዓት ክፍያ ማግኘት የሚፈልጉ ሰዎች አሉ። በተቃራኒው ደግሞ ድርጅቶች ሊሆኑ ይችላሉ፣ ኮንሰልተንሲ ፈርሞች ሊሆኑ ይችላሉ፣ ግለሰቦችም ሊሆኑ ይችላሉ። በጣም ቴምፖራሪ ታስክ ይኖራቸውን ያ እውቀት ያለው ሰው የት ማግኘት እንደሚችሉ በጣም ችግር አለ ኢትዮጵያ ውስጥ። እና ከራሴም ልምድ በፊት ከምሰራው ስራ የነበረኝ ቻሌንጅ ነው። እና ከዛ ተነስቼ ነው አይዲያውንም ያመጣሁት። ያው በውጭ ዓለም በደንብ የሚሰራበት ነገር ነው፣ እኛ ጋር ግን ብዙ የለም። ስለዚህ አሁን እኛ የጀመርንባቸው 6 አይነት ካታጎሪዎች ናቸው። አንደኛው ራይቲንግ፣ ኤዲቲንግ፣ ትራንስክሪፕሽን፣ ትራንስሌሽን ነው። አንደኛው ደግሞ ዳታ፣ ከዳታ ኮሌክሽን እስከ ሀይ ሌቭል አናሊሲስ መስራት ነው። ሶስተኛው የዲጂታል ማርኬቲንግ መስራት ነው። አራተኛው ትሬኒንጎችን ፕሮቫይድ ማድረግ ነው። አምስተኛው ለተለያየ ሪሰርች የተለያየ ሪሶርስ ለሚፈልጉ ሰዎች ዌብ ብራውዚንግ ሬኮ ብዙ ንግዶች አሉ። እነዛን አውሮ ፕሮቫይድ የሚያደርጉ ሰዎችን ማገናኘት ነው። ሌላው ደግሞ የግራፊክ ዲዛይኒንግ ነው። ስለዚህ በእነዚህ በጣም የረጠኑ ልምድ ያላቸው ሰዎች አሉ። ስራም ያላቸው ስራም የሌላቸው፣ የሙሉ ቀን ስራ ያላቸውም የሌላቸው። እና እነዚህ ሰዎች የት እንደሚያገኟቸው አሰሪዎች ብዙ ጊዜ አያውቁም። ብዙ ጊዜ ደግሞ እንደዚህ አይነት ስራዎች ቴምፖራሪ ታስክ ናቸው። አንድ ሰው ኤዲተር ብሎ አንድ ድርጅት ኤዲተር ብሎ ሰው አይቀጥርም፣ ወይም ደግሞ ትራንስሌተር ብሎ አይቀጥርም። ሲዝናል የሆነ ስራ ነው የሚኖረው። እነዚያን ሰዎች ግን ካታጎራይዝድ በሆነ መልኩ አንድ ዳታ ቤት፣ አንድ ዌብሳይት ላይ የምናገኝበት ፕላትፎርም የለም ኢትዮጵያ ውስጥ። እና ያንን እኛ ቢልድ እናደርጋለን። ያው ትምህርት ባክግራውንዳቸውን፣ ሰርቲፊኬሽኖቻቸውን በደንብ አሰስ እናደርግና ዌብሳይታችን ላይ እናስቀምጣቸዋለን። ስለዚህ አሰሪ በለገ ጊዜ እነሱን ያገኛል። ማገናኘት ብቻ ሳይሆን ታስኩን ፋሲሊቴት እናደርጋለን፣ ክላይንት ሳትስፋይድ እስኪሆን ድረስ ማለት ነው። እና ያው ድርጅታችን ቤት አድ ሶሉሽን ስለሚ እንደ ፒኤልሲ ስታብሊሽ ያደረግ ነው ማለት ነው። ራሱ ፍላንስ ስራ ነው።
ቤዛዊት እንዴት ወደዚህ ስራ መጣች? ቤዛዊት ማናት?
እኔ እንግዲህ ተወልጄ ያደኩት አዲስ አበባ ነው። መሪያ የተማርኩት እንግሊሽ ላንጉጅ ኤንግቸቸር ነው። ከዛ በኋላ ሶሻል ወርክ እና ሶሽሎጂ ላይ በጣም ኢንትረስት ስለነበረኝ ሶሽሎጂም እንደዚሁ በአንደር ግራጁዌት ተምሬያለሁ። በማስተርሴን ሶሻል ወርክ ላይ ነው የሰራሁት። እና ስራ ለረጅም ጊዜ የሰራሁት ሎካል እና ኢንተርናሽናል ኤንጂኦ ውስጥ፣ በተለይ ደግሞ በመጨረሻ የሰራሁት ለ5 ያህል የሰራሁት አንድ ኢንተርናሽናል ኤንጂኦ ውስጥ የኤችአይቪ ፕሪቨንሽን ፕሮጀክት ላይ ነው። እዛ ላይ ኤስቲሲ አድቫይዘር ሆኜ ነበር የምሰራው። ይህ ምንድነው? ሰዎች ኤች አይቪን ለመከላከል እንዴት ባህሪያቸውን መቀየር አለባቸው የሚል ስራ ነው ስንሰራ የነበረው። እና ይህንን ለማድረግ የተለያዩ ኤጁኬሽናል ማቴሪያሎችን ፕሮዲውስ እናደርጋለን። ማኑዋሎችን፣ የሚወያይበትን ፍላየር፣ ብሮሹርስ፣ የተለያዩ ፕሮሞሽን ስራዎችን እና በነበረኝ ኤክስፒሪየንስ ከተለያዩ ፍሪላንሰሮች ጋር እሰራ ነበረ። ማኑዋል ዴቨሎፕ የሚያደርጉ ትሬኒንግ የሚሰጡ ትራንስሌት የሚያደርጉ አንድ ማኑዋል በአማርኛ ካዘጋጀን በኋላ ለዶነር ወደ እንግሊዝኛ እንቀይራለን። ከዛ ደግሞ ወደ ሪጅን ስራችንን ለመስራት የተለያየ ሎካል ላንጉጅ ትራንስሌት እናደርጋለን ነው። እና በዚህ ጊዜ ያየሁት ነገር ምንድን ነው ማለት እንደዚህ አይነት ስራ የሚሰሩ ሰዎች አሉ፣ ግን በተለይ ለኤችአር ዲፓርትመንታችን በጣም ሀስል ነበረ። አንድ ትሬነር ለማግኘት ከአንድ ወር በላይ ይፈጃል። እና ደግሞ እንዲሁ ደግሞ ኢንፎርማሊ ስናይ ደግሞ አሉ ሰዎቹ አሉ፣ ግን እዛ እኛ ሲስተም ላይ መምጣት አልቻሉም ወይም አላገኘናቸውም። ሌላ ምንድን ነው እኔ እንዲሁ ናቹራል አንድ ፕሮብሌም ወይም ቻሌንጅ ሲያጋጥመኝ ወዲያው ሶሉሽን ነው የማስበው፣ እንዴት ይህ ሶሉሽን መጠቅ ይችላል። ስለዚህ ሰዎች ሁለቱም ሰዎች እኔ ጋር ኢንፎርማሊ ይመጣሉ። ቤዛ እንደዚህ ሳሶ ታውቂያለሽ ወይ ወይም ደግሞ ቤዛ እንደዚህ አይነት ማለት አሁን ስራ የለም የሚያሰራ ሰው ካገኘሽ እፈልጋለሁ ፕሊስ ሬኮመንድ አድርጊኝ የሚሉ ሰዎች ነበሩ ኢንፎርማሊ። እና ይሄ ነገር ግን ለምን እኛ ጋር እንደዚህ መሆን አይችልም እያልኩኝ ለራሴ የጻፍኩት እንደዚህ ቢሆን እንትኑ ደግሞ እንደዚህ ቢሆን በዚህ ሞዴል ቢሰራ እያልኩኝ ለራሴ ነበረ እንትን የምለው የያዝኩት። እና እንደ አጋጣሚ ኤክሳብን አድቨርቲዝመንት ሳይ እንደ ቢዝነስ አይዲያ አፕላይ ያደረግኩት ከዛ ሰሌክት ተደረገ። ከዛ ያው በፕሮሰሱ በኢንኩቤሽን ፕሮሰሱ አልፈን እንደ ቢዝነስ እስታብሊሽ አደረግነው።
በስራችሁ ውስጥ ከባዱ ነገር ምንድን ነው? አሁን ይህን ተቋም ከጀመራችሁ በኋላ ተግዳሮቱ
ምንድን ነው? አዲስ ነው ቢዝነሱ፣ አዲስ ነው ማለት ኢትዮጵያ ውስጥ ድርጅቶች ጋር አፕሮች አድርገሽ በእኛ በኩል ፋሲሊቴት እናደርግላቸዋለን ስንል ወይ በትራዲሽናል መንገድ ነው በሪኮመንዴሽን በሰው ሄድ የሚፈልጉት ወይም ደግሞ በፊት እንትን ፐርማነንት ሰራተኛ በሚቀጥሩበት መንገድ መሄድ ይፈልጋሉ። እና እስካሁን ኮንትራክት ሰጥተውን ስራ ዴሊቨር ያደረግንላቸው ሰዎች እሱን እንደ ቴስቲሞኒ እየተጠቀምን ድርጅቶችን አፕሮች እያደረግን ነው። ገና ራሳችንን ፕሮሞት እያደረግን ነው። ሌላው ምንድን ነው? ታክስ ህጉ እንዴት ኢንተርቴን ያደርገዋል? አዘ ስታርታፕ ራሱ ህጉ ከሌላ ንግድ እንዴት ነው ትሪት የሚያደርገው የሚለውን ገና ፊገር አውት እያደረግን ነው ማለት ነው። ሴክተሩ ራሱ ኢትዮጵያ ውስጥ አዲስ ስለሆነ ሁሉ ነገር አዲስ ነው። እንደ ንግድ ራሱ ለማስመዝገብ ያው ከሌላው አሰሪና ሰራተኛ ማገናኘት ሚል አንድ ካታጎሪ ስር ነው እንጂ ይሄ በኦንላይን ፕላትፎርም እንደዚህ ፋሲሊቴት ማድረግ ስራዎችን ሚለው ስፔሲፊክ የሆነ አይደንቲፋይ የተደረገ ነገር የለውም መንግስት ጋር።
ኤደን እናመሰግናለን። ከፍሪላንስ ስራ ተቋም ስራ አስኪያጅ ቤዛዊት አድማሱ ጋር የተጀመረው ቃለ ምልልስ ቀጣይ ክፍል በነገው ዕለት ይደመጣል። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ ቀጣዩ ዘገባ እንሻገር። ደቡብ አፍሪካውያን በዘጠና ዓመታቸው ከዚህ ዓለም በሞት የተለዩትን ጸረ አፓርታይድ ታጋዩን ሊቀ ጳጳስ ዴዝመን ቱቱን ለመዘከር አንድ ሳምንት የሚረዝም ብሔራዊ የሐዘን ወቅት አውጀዋል። የተቀረው ዓለምም እሁድ ዕለት ያለፉትን የኖቤል ሰላም ሽልማት ተሸላሚ የሰብአዊ መብት ተሟጋቹን ሰው እያነሳሳ አስተዋጽኦአቸውን እያነሳሳ ይዘክራቸው ይገኛል። የቪኦኤ ዘጋቢዎች ያጠናቀሯቸውን ዘገባዎች እንደሚከተለው እናሰማችሁ። ዘአርች በሚለው ቅጽል ስማቸው ይታወቃሉ። ኬፕ ታውን ውስጥ በዘጠና ዓመታቸው እሁድ ዕለት ያረፉት ሊቀ ጳጳስ ዴዝመንድ ቱቱ በሀገር ውስጥ የነበረውን በቀለም ከፋፋይ አፓርታይድ መንግስት ለመታገል የዘረጉት ሰላማዊ የለውጥ ንቅናቄ የኋላ የኋላ በሀገሪቱ ውስጥ ሊንሰራፋ ይችል የነበረን ግጭት መቀነስ ይችለዋል በሚል በመልካሙ ይወሳሉ። የሀገሪቱ የእውነትና እርቅ ኮሚሽን ሊቀመንበር በነበሩበት ወቅት ለዓለም እርቅ ያለ ደም መፋሰስ ሊጠናቀቅ እንደሚችል አስተምረዋል። ፒዩምላ ግቦዶ ማኪዚላ የበደልና ሽግግር ተቋም ውስጥ አጥኚ ናቸው። በስቴለንቦስክ ዩኒቨርሲቲ ጥላ ስር የሚገኝ ተቋም ነው።
ከበዛ ሐዘን የጭካኔ ድርጊት በኋላ ተጎጂዎችና የጭካኔ ድርጊት ፈጻሚዎች መነጋገር ይችላሉ ብሎ ተስፋ ማድረግ የበቀል እርምጃ ከሚያመጣው ውጤት የላቀ ተስፋን በሚያጎናጽፍ መልኩ እንዲነጋገሩ ማስቻል፣ ይሄ ነው የሊቀ ጳጳስ ዴዝመንድ ቱቱ የታሪክ ውርስ።
ሊቀ ጳጳስ ዴዝመንድ ቱቱ በ1984 የጎርጎሳውያኑ ዘመን ለለውጥ አራማጅነታቸው የኖቤል ሰላም ሽልማት ተበርክቶላቸዋል። ዓለም አቀፉ እውቅና ለእኩልነትና ለሕዝባዊ አገልግሎት የሚሰጡትን ዋጋ አልቀይረውም። የሰጪዎች የበጎ አድራጎት በረከት የተሰኘ ተቋም ሊቀመንበር ናቸው ኢሚቲያዝ ሱሌማን። ከሊቀ ጳጳስ ቱቱ ጋርም ሰርተዋል።
When we visited him in Cape Town for the first time, you have this feeling you're coming to this great man, you know.
ለመጀመሪያ ጊዜ በኬፕ ታውን ስንጎበኛቸው ወደ ታላቅ ሰው እየሄደለ ሰው ስሜት ነበርን። እንዴት ሳድርገን እንደምንቀርባቸው እያሰብን ነበር። ስንደርስ ግን ሰውየው ቀለል ያሉ ሆኖ አገኘናቸው። ቀላል አለባበስ፣ ቀለል ያለች ቢሮ ያለቻቸው ትሁት ሰው ነበሩ። ፈካ ያሉት ቱቱ ፍቅር በተሞላበት መልኩ አቀፉን። ፍቅራቸው በሙሉ መንፈስ ሲገለጽ ማየት ይቻል ነበር።
ሊቀ ጳጳስ ዴዝመንድ ቱቱ ከፖለቲካ ሳይነካኩ ነው አመታቱን ያሳለፉት። ደቡብ አፍሪካ ነጻና ዲሞክራሲያዊት ሀገር ከሆነች በኋላም ለእኩልነት ሲሟገቱ ቆይተዋል። ሚኪዚላ ቱቱ በአፓርታይድ መሪዎች ላይ ያፋፋሙትን መገዳደር በዛሬዋ ደቡብ አፍሪካ መሪ ፓርቲ ANC ላይም እንደተገበሩት ይናገራሉ።
Right after the leadership of Nelson Mandela, he again continued as that voice that was in
Nelson Mandela አስተዳደር በኋላ የነጻነት ትግሉ ቃል ኪዳኖችን ለድህረ አፓርታይድ አመራሮች የሚያስታውሱ ድምጽ ሆኖ ቀጥለዋል። የራስ ተጠቃሚነት ብቻ የሚያጎላ አመራር መንገዳቸውን ሲመለከቱ ተችቷቸዋል። ድፍረታቸውና የሞራል ልዕልናቸው ይህን እንዲያደርጉ አስችሏቸዋል።
ጉቦዶ ሚኪዚላ የቱቱ ትችት በሀገሪቱ ገዢ ፓርቲ ውስጥ ተካተው በነበሩ የኋላ ኋላ የሙስና ምርመራ የተከፈተባቸው አንዳንድ ባለስልጣናት ዘንድ ጆሮ ዳባ ለበስተው እንደነበረም ያስታውሳሉ። የሊቀ ጳጳስ ዴዝመንድ ቱቱ ሀብታሞች ላይ ቀረጽን በመጨመር የተንሰራፋ የኑሮ ልዩነትን የመግታት ዘመቻም ግን አልተቋጭም። እሳቸው ሞት ህብረተሰቡ እሳቸው የጀመሯቸውን መርሃ ግብሮች ዳግም ለመቀስቀስ መልካም ቅጽበት እንደሆነ ይናገራሉ። ጁምባም ሀቺሰን የተሰኙ በደቡብ አፍሪካ የኬፕ ታውን ዩኒቨርሲቲ የአፍሪካ ጥናት ማዕከል ባልደረባ
The one thing that is sort of losing grip on in the everyday is the values.
ተቁጥጥር ውጪ እየሆነ ያለው አንድ ጉዳይ የሰላም የጸረ ጭካኔ ሁሉን አቀፍ ጸረ ዘረመድሎ እንቅስቃሴ ነው። ሊቀ ጳጳስ ቱቱን ባጠንበት በአሁኑ ሰዓት እነዚህን መርሆች ዳግመኛ ማየት ይጠበቅብናል።
ከአፍሪካ ህብረት ሊቀመንበር እስከ ቲቤቱ የመንፈስ መሪ ሊቀ ጳጳስ ዴዝመንድ ቱቱ የዓለም መልካም ተምሳሌት እንደነበሩ በማንሳት በርካቶች እየዘከሯቸው ይገኛሉ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና ባለቤታቸው ቀዳማዊት እመቤት ጂል ባይደን በሊቀ ጳጳሱ ልፈት ልባቸው እንደተሰበረ ገልጸዋል። እሳቸው ብርታት አሜሪካ በጨቋኙ የደቡብ አፍሪካ አገዛዝ ላይ የነበራትን አቋም እንድትለውጥ እንዳደረጋት ባይደን በመግለጫቸው አስታውሰዋል። የቀድሞ የሀገሪቱ ፕሬዚደንት ባራክ ኦባማ እና ሌሎችም መሪዎች በተመሳሳይ ሀዘናቸውን ገልጸዋል። ጋቢና ቪኦኤ ነው በመከታተል ላይ ያላችሁት ከአሜሪካ ድምፅ። አሁን ደግሞ ለዕለቱ ያዘጋጀንላችሁን አጭር ሙዚቃ የምንሰማበት ሰዓት ነው። ግርማ ተፈራ ካሳ መቼ ትመጫለሽ ይላል። ስላመሻችሁ በእጅጉን አመሰግናለሁ። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።